የዲደብሊው ዜና።
ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያ ማርስ ዜናዎቹን አሰማለሁ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በትግራይ አዲስ የጦርነት ስጋት ማንዣበቡን በመግለጽ ጥሪ ያቀረበ። ፓርቲው መንግስት በሚያስተዳድራቸው መገናኛ ብዙሃን የሚካሄድ ያለው የፕሮፖጋንዳ ዘመቻና የህዝብን ስነ ልቦና ለጦርነት የማዘጋጀት ሙከራ ከአራት ዓመታት በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ አንድ አይነት ነው ብሏል። የአራት ቀናት አፍሪካ አገራት ጉብኝታቸውን ከሞሪታንያ የጀመሩት የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ቬደፑል የሞሪታንያ ጉብኝታቸውን አጠናቀው ከሰዓታት በፊት ናይጄሪያ ገብተዋል። ሚኒስትሩ በሞሪታንያ ቆይታቸው አገራቸውና ሞሪታንያ በንግድ፣ በኃይል አቅርቦትና በደህንነት ዘርፎች ላይ ያላቸውን ትብብር ይበልጥ እንደሚያጠናክሩ ገልጸዋል። ለተከታታይ 10 ቀናት የአሜሪካ ጦር በኢራን ኢላማዎች ላይ የአየር ድብደባ መፈጸሙን አመለከተ። በሌላ በኩል የኢራን እስላማዊ ሪፐብሊክ በኩዌት የሚገኘውን የዩናይትድ ስቴትስን የጦር ሰፈር ማጥቃቱን አስታውቋል። ዜናው በዝርዝር። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በትግራይ አዲስ የጦርነት ስጋት ማንዣበቡን በመግለጽ ጥሪ አቀረበ። ኢሃፓ ዛሬ ይፋ ባደረገው መግለጫ የፕሪቶሪያውን የሰላም ስምምነት በመጣስ በትግራይ ክልል እንደገና አዲስ ጦርነት የመክፈት አደገኛ እንቅስቃሴዎች እየተካሄዱ ናቸው ሲል ድርጊቱ በአስቸኳይ ሊቆም እንደሚገባ አሳስቧል። ፓርቲው በመግለጫው መንግስት የፕሪቶሪያውን የሰላም ስምምነት ዋና መንፈስ በመጣስ ትግራይ ክልልን በጀት፣ በደሞዝ፣ በነዳጅና በመሰረታዊ አገልግሎቶች እገዳ ውስጥ አቆይቶታል ሲል ከሷል። በሌላ በኩል የመንግስት መገናኛ ብዙሃን የሚያካሂዱት የፕሮፓጋንዳ ዘመቻና የህዝብ ሰልፎች በጎርጎሮሳውያኑ 2020 ከነበረው የጦርነት ዋዜማ ጋር ተመሳሳይ ነው ሲል ስጋቱን ገልጿል። ኢሃፓ የትግራይ ህዝብ ከተደቀነበት አደጋ ራሱን ለመጠበቅ አንድነቱን አጠናክሮ እንዲቀጥልና በተንኮል ወጥመዶች እንዳይነዳ ባወጣው መግለጫ ጥሪ አቅርቧል። በተለይም በትግራይና በአማራ ህዝቦች መካከል ጥላቻን ለመዝራት የሚደረጉ ጥረቶችን በመቃወም የህዝብ ለህዝብ ግንኙነት እንዲጠናከር አደራ ብሏል። ዓለም አቀፉ ማህበረሰብ፣ የዲፕሎማቲክ አካላት በመሬት ላይ ያለውን እውነታ በመመልከት በዜጎች ላይ የሚደርሰውን ሰቆቃ እንዲያወግዙና የሰላም መፍትሄ አካል እንዲሆኑም ጥሪ አቅርቧል። በሞሪታንያ የባህር ዳርቻ ከሐምሌ 7 እስከ ሐምሌ 11 ቀን 2018 ድረስ ባሉት 3 ቀናት በተካሄዱ በርካታ የነፍስ ማዳን ስራዎች 144 ስደተኞች ሞተዋል አሊያም የደረሱበት እንደማይታወቅ ተዘገበ። ወደ አውሮፓ በጀልባ ለመሻገር ሲቀስፉ የነበሩ ስደተኞች አብዛኞቹ የመጡት ከጋምቢያ መሆኑን ለ25 ቀናት ባህር ላይ በጀልባ ሲዋዥቁ እንደነበር የተባበሩት መንግስታት የስደተኞች ድርጅት UNHCR አስታውቋል። ህጻናትን ጨምሮ የ38 ስደተኞች ህይወት መትረፍ መቻሉ ተመልክቷል። ወደ ሰሜን ስፓኝ ለመሻገር በካናሪ ደሴቶች አቅጣጫ ሞሪታንያ የባህር ዳርቻ ላይ በተደረገ የፍለጋ ዘመቻ በአጠቃላይ 387 የጀልባ ላይ ስደተኞች ህይወት ማትረፍ መቻሉን ድርጅቱ አክሎ አስታውቋል። የአራት ቀናት አፍሪቃ ሀገራት ጉብኝታቸውን ከሞሪታንያ የጀመሩት የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ቬደፑል የሞሪታንያ ጉብኝታቸውን አጠናቀው ከጥቂት ሰዓታት በፊት ናይጄሪያ ገብተዋል። የውጭ ጉዳይ ሚኒስትሩ በሞሪታንያ ጉብኝታቸው ጀርመንና ሞሪታንያ በንግድ፣ በኃይል አቅርቦትና በደህንነት ዘርፎች ላይ ያላቸውን ትብብር ይበልጥ እንደሚያጠናክሩ ገልጸዋል። የጀርመኑ የውጭ ጉዳይ ሚኒስትር በዋና ከተማዋ ኑዋክሾክት ከሞሪታንያቻቸው ከመሐመድ ሳሌም ሜርዙግ ጋር ከተወያዩ በኋላ እንደተናገሩት አውሮፓ ከሞሪታንያ ጋር በመተባበር ሊገኙ የሚችሉትን የኢኮኖሚ እድሎች እስካሁን ሙሉ በሙሉ አልተጠቀመችባቸውም ብለዋል። ሞሪታንያ እንደ ብረት ማዕድን ያሉ ወሳኝ ጥሬ እቃዎች ያላት ሀገር ስትሆን ከጎረቤት ሴኔጋል ጋር በመተባበር ፈሳሽ የተፈጥሮ ጋዝ ታመርታለች። ቬደፑል እንደገለጹት ጀርመን ከውጭ የምታስገባውን ምርት ለማብዛት ሞሪታንያ ልትረዳት ትችላለች። እንዲሁም አገሪቱ በአረንጓዴ ሃይድሮጅን ምርት ዘርፍ ይበልጥ የተጠበቀ ትብብር የመፍጠር አቅም አላት ብለዋል። 5 ሚሊዮን ገደማ ህዝብ ያላት ሞሪታንያ ከጎረቤት ማሊ የመጡ ከ300 ሺህ በላይ ስደተኞችን በማስተናገድ ያሳየችው ጥረት እጅግ አስደናቂ ሲሉ ማወድሰዋል። የጀርመኑ የውጭ ጉዳይ ሚኒስትር በሞሪታንያ መዲና ጉብኝታቸው ወቅት በሳህል ክልል ውስጥ በእስላማዊ ታጣቂ ቡድኖች በሚፈጸሙ ጥቃቶች ጽንፈኝነትን መከላከልና ከጽንፈኛ አስተሳሰብ የመላቀቅ ሂደትን ለማበረታታት ስለሚደረጉ ጥረቶች ከተባበሩት መንግስታት የአደንዛዥ እጽ እና የወንጀል ጉዳዮች ቢሮ ተወካዮች ጋር ተወያይተዋል። የጀርመኑ የውጭ ጉዳይ ሚኒስትር ከሞሪታንያ ጉብኝታቸው በኋላ ወደ ናይጄሪያ አቅንተዋል። በመቀጠል ወደ ደቡብ አፍሪካ ያመራሉ። ሚኒስትሩ አህጉር አፍሪካን ሲጎበኙ ይህ ለሶስተኛ ጊዜ ነው። ባለፈው ጥር ወር ኬንያና ኢትዮጵያን እንዲሁም በሚያዝያ ወር ሞሮኮን መጎብኘታቸው አይዘነጋም። የነጭ ሳር ብሔራዊ መካነ አራዊት ወደ ህብረተሰቡ መኖሪያ በመቅረብ በአካባቢው ማህበረሰብ ላይ ጫና አሳድሯል ያላቸውን ዝንጀሮዎች በአልሞ ተኳሾች መቀነስ መጀመሩ ተሰማ። ፓርኩ የዝንጀሮ ቅነሳውን የጀመረው በአካባቢው ማህበረሰብ የክስ መነሻነት ለጉዳዩ መፍትሄ እንዲሰጥ በፍርድ ቤት የተላለፈውን ውሳኔ ተከትሎ ነው። ነዋሪዎች እንደሚሉት ህፃናት ሳይቀር በዝንጀሮ ሲነከሱ ታይቷል። ቤት ከፍቶ መውጣትም አይቻልም።
መኖሪያ ቤት ፈርሷል። እየረጋገጡ እየዘለሉበት የመንደሩ ነዋሪ ቤት ሁሉ የለም። ሁለተኛ ህፃን ልጅ በዝንጀሮ የተነከሱ ልጆች አሉ። ማንም ሰው በር ክፍት ማስቀመጥ አይቻልም።
የዱር እንስሳት መብት ተቆጣጣሪዎች ግን ድርጊቱን እየተቃወሙ ይገኛሉ። የዱር እንስሳቱን ወደ ከተማ እንዲመጡ የሚያስገድዳቸው ምክንያቶችን በመዘርዘር ለዚያ መፍትሄ ማበጀት ላይ ማተኮር እንደሚገባ አሳስበዋል። የዝንጀሮ መንጋዎቹ ወደ ከተማ ለመምጣት የሚገደዱት በፓርኩ በቂ ምግብ አለመኖሩና የውሃ እጥረት በመከሰቱ ስለመሆኑ የሚናገሩ አሉ። ዜና መጽሔት ዝርዝሩን ይዟል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ዩናይትድ ስቴትስ ዜጎቿ ወደ 23 ሀገራት እንዳይጓዙ የሚል በአዲስ የደህንነት ማስጠንቀቂያ ይፋ አደረገች። የሀገሪቱ የውጭ ጉዳይ መስሪያ ቤት ባለፈው ቅዳሜ ይፋ ባደረገው መግለጫ በዓለም አቀፍ ደረጃ ጉዞ አይደረግባቸውም ተብለው ከተለዩት 23 ሀገራት መካከል 11ዱ በአፍሪቃ አህጉር የሚገኙ ሲሆኑ በዋናነት በሳህል፣ በምስራቅ አፍሪቃና በመካከለኛው አፍሪቃ ክልሎች የሚገኙ ናቸው። አሜሪካ በከባድ ደህንነት ስጋቶችና ውስን የቆንስላ አገልግሎት ድጋፍ ምክንያት ዜጎቿ ወደዚያ እንዳይጓዙ የመከረችባቸው 11 የአፍሪቃ ሀገራት ቡርኪና ፋሶ፣ ሊቢያ፣ መካከለኛው አፍሪቃ ሪፐብሊክ፣ ቻድ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ማሊ፣ ኒጀር፣ ሶማሊያ፣ ደቡብ ሱዳን፣ ሱዳንና ዩጋንዳ ናቸው። ለተከታታይ 10 ቀናት የአሜሪካ ጦር በኢራን ኢላማዎች ላይ የአየር ድብደባ መፈጸሙ ተመለከተ። የተለያዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት የአሜሪካንን የአየር ጥቃት ተከትሎ የኢራን እስላማዊ ሪፐብሊክ በኩዌት የሚገኘውን የዩናይትድ ስቴትስን የጦር ሰፈር ማጥቃቱን አስታውቋል። በሌላ በኩል የአሸማጋይ ሀገራት ባለስልጣናት በዩናይትድ ስቴትስ እና በኢራን መካከል አዲስ የተኩስ አቁም ስምምነት ለማስፈን እየሰሩ ነው። አክሲዮስ የተባለ አንድ የአሜሪካ የዜና ወኪል እንደዘገበው ኳታር፣ ግብጽ፣ ፓኪስታን እና ሌሎች የክልሉ ሀገራት ለሁለቱ ተፋላሚ ወገኖች የአስር ቀናት የተኩስ አቁም ሀሳብ አቅርበዋል። ይህንን በተመለከተ ዎል ስትሪት ጆርናል የተባለው የአሜሪካ ተነባቢ ጋዜጣ ዘግቦታል። የዩናይትድ ስቴትስ እና የኢራን አሸማጋይ ሀገራት ዋሽንግተን እና ቴህራን ሙሉ ጦርነት ውስጥ ባይገቡም የክልሉ ኢኮኖሚዎችን ግን ላልተወሰነ ጊዜ በሚጎዳ ሁኔታ ውስጥ ሊዘፍቁ ይችላሉ የሚል ስጋት እንዳላቸው ተመልክቷል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ አሰማለሁ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በትግራይ አዲስ የጦርነት ስጋት ማንጃበቡን በመግለጽ ጥሪ ያቀረበ ፓርቲው መንግስት በሚያስተዳድራቸው መገናኛ ብዙሃን የሚካሄድ ያለው የፕሮፖጋንዳ ዘመቻና የህዝብን ስነ ልቦና ለጦርነት የማዘጋጀት ሙከራ ከአራት ዓመታት በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ አንድ አይነት ነው ብሏል። የአራት ቀናት የአፍሪካ ሀገራት ጉብኝታቸውን ከሞሪታንያ የጀመሩት የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ባደፑል የሞሪታንያ ጉብኝታቸውን አጠናቀው ከሰዓታት በፊት ናይጄሪያ ገብተዋል። ሚኒስትሩ በሞሪታንያ ቆይታቸው አገራቸውና ሞሪታንያ በንግድ በኃይል አቅርቦትና በደህንነት ዘርፎች ላይ ያላቸውን ትብብር ይበልጥ እንደሚያጠናክሩ ገልጸዋል። ዜናው አበቃ።
የዓለም ዜና ያሰማችን አዜብ ታደሰናት።